ይህ የአሜሪካ ድምጽ ነው። በ19 በ22 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በኢትዮሳት የሚተላለፈው የአማርኛ ፕሮግራም አሁን ጀመረ። የአክብሮት ሰላምታችን ከዋሽንግተን ዲሲ የአሜሪካ ድምጽ ይድረሳችሁ። የተከበራችሁ አድማጮቻችን የዕለተ ቅዳሜ ግንቦት 26 2015 ዓመተ ምህረት ዝግጅታችንን ይዘንላችሁ ቀርበናል። የማስተናግዳችሁ ቆንጂት ታዬ ነኝ። ፕሮግራማችንን ብርሃን ኃይሉ ትመራለች። በትግራይ ክልል የወጣው አዲሱ የሲቪል ሰርቪስ መመሪያ የእኩልነት መርህን ይጥሳል በመባሉ ዙሪያ የተቀናበረ ዘገባ ለምሽቱ ይዘናል። ተፈጥሮንና ፋሽንን ካሰናኘች የልብስ ንድፍ ባለሙያ ተሻለች ኤጋ ጋር የተደረገ ውይይት አለን። የአብነት የጎዳና ላይ ፎቶግራፎች መስራች ከሆነው ከአብነት ተሾመ ጋር የተካሄደ ውይይትም እንጋብዛችኋለን። በኔ በኩል በእነዚህ ቅንብሮች እያስተናገድኳችሁ አመሽና በሁለተኛው አጋማሽ ደግሞ እንግዱ ወልዴ በሳምንታዊው የሙዚቃ ቃና ቅንብሩ አብሯችሁ ያመሻል። ከሁሉም የምናስቀድመው ግን የዓለም ዜና ነው። አብራችሁን ቆዩ።
እንደምናመሻችሁ አድማጮች፣ የምሽቱን የዓለም ዜናዎች የማስደምጣችሁ ጽዮን ግርማ ነኝ። በአንዋር መስጂድ ትላንት በነበረው እንቅስቃሴ የሶስት ሰዎች ሕይወት አልፏል። የጸጥታና የደህንነት የጋራ ግብረ ኃይል ትላንት ማምሻውን ባወጣው መግለጫ የሶላቱን ሰላማዊ ስነ ስርዓት ለማስከበር በተሰማሩ የጸጥታ አካላት ላይ ጉዳት ለማድረስ ተነሳ ባለው ረብሻ የሶስት ሰዎች ሕይወት ማለፉንና ሲቪሎች መጎዳታቸውን አስታውቋል። በጸጥታ ስራ በተሰማሩ 63 የፖሊስ አመራር አባላት ላይ ቀላልና ከባድ የአካል ጉዳት መድረሱንም ገልጿል። ሆኖም ለአሜሪካ ድምጽ አስተያየቱን የሰጠና መስጂድ ውስጥ የነበረ አንድ ማኝ ምንም አይነት የተቃውሞ እንቅስቃሴ እንዳልነበረ፣ የጸሎት ስነ ስርዓቱ ተጠናቆ ሲያበቃ ምዕመናኑን ካሜራ ሲቀርጹ የነበሩ ፖሊሶችን በመመልከቱ ተቃውሞ መነሳቱን ገልጾልናል። በአንዋር መስጂድ ተፈጥሮ ከነበረው የተቃውሞ እንቅስቃሴና የፖሊስ እርምጃ በኋላ ከመስጂዱ ያደጋ ጊዜ የአዛን መልእክት መተላለፉን ተከትሎ በሌሎች መስጂዶችም የተቃውሞ እንቅስቃሴ እንደነበር አብራርቷል። በሌላ በኩል የጋራ ግብረ ኃይሉ ባወጣው መግለጫ ችግሩ የተከሰተው በታላቁ አንዋር መስጂድ የጁማ ሶላት በሰላም ተጠናቆ ህዝበ ሙስሊም እየተመለሰ ባለበት ሁኔታ መሆኑንም አመልክቷል። የታጠቁ ቡድኖችን በህቡ ማደራጀት፣ ሁከትና ብጥብጥ ማስነሳት፣ ግድያ የሚሉትን ጨምሮ በተለያዩ ወንጀሎች ተጠርጥረው ለዘጠኝ ወራት ያህል በእስር ላይ የሚገኙት አቶ ዘመነ ካሴ በነጻ እንዲሰናበቱ ፍርድ ቤት መወሰኑ ጠበቃቸው ተናገሩ። አስቴር ምስጋናው አጠር ያለ ዘገባ አላት።
ጉዳያቸው በባህር ዳርና አካባቢዋ ከፍተኛ ፍርድ ቤት ሲከታተሉ የቆዩት አቶ ዘመነ ካሴ ትላንት ፍርድ ቤቱ በነጻ ማሰናበቱን ጠበቃቸው በሙሉ ታደሰ ለአሜሪካ ድምጽ ተናግረዋል።
ከተወሰኑ ቀጠሮች በኋላ በነበረው ክርክር ተከሳሽ የማይቀርብ እኔም ጠበቃው ማልቀርብ ነበር። ነገር ግን ፍርድ ቤቱ በሌለበት ክርክሩን ሲያካሄድ ቆይቶ ዘጠኝ ሰዓት ተኩል አካባቢ በነበረው መደበኛ ችሎት የዘመነ ካሴን ውሳኔ ያነባል። ውሳኔው ለአቃቤ ሕግ የባህር ዳር ነው የፌደራል ጎጃም ፍትህ መምሪያ የባህር ዳር እና አካባቢ አቋሚ አቅርቦት በነበረው የግድያ ወንጀል ክስ የአቃቤ ሕግ ምስክሮች የተሰሙ በመሆኑ ፍርድ ቤቱ እሱን መርምሮ ቀጠሮ ይዞ ነበር። ግን መከላከል ሳያስፈልገው በወንጀልኛ መቅጫ ስርዓት ሕግ ቁጥር 141 መሰረት በነጻ እንዲሰናበት ብይን ሰጥቷል።
የአማራ ክልል ፖሊስ ኮሚሽን መስከረም 11 ቀን የታጠቁ ቡድኖችን በህቡ ማደራጀትና ሁከትና ብጥብጥ ማነሳሳት የሚሉትን ጨምሮ ፖሊስ በተለያዩ ወንጀሎች ጠርጥሬያቸዋለሁ ያላቸው አቶ ዘመነ ካሴ በቁጥጥር ስር ማዋሉና መስከረም 13 ቀን ፍርድ ቤት ማቅረቡ ይታወሳል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የአማርኛ ቋንቋ አገልግሎት ነው። ህንድ ውስጥ በደረሰ የባቡር አደጋ 300 የሚጠጉ ሰዎች ሞቱ። ህንድ ውስጥ ባቡሮች ተጋጭተው በደረሰ ከፍተኛ አደጋ እስካሁን 300 የሚሆኑ ሰዎች መሞታቸውንና 900 መቁሰላቸውን የአገሪቱ ባለስልጣናት ተናገሩ። እርስ በርሳቸው የተጋጩት ባለ ብዙ ፉርጎ 3 ባቡሮች እንደሆኑ ባለስልጣናቱ ጨምረው ገልጸዋል። እስካሁን መሞታቸው ከተረጋገጠው ሰዎች በተጨማሪ ሌሎች ከባድ ጉዳቶች እንደሚኖሩ የአዲሻ የሳት አደጋ አገልግሎት ዋና ዳይሬክተር ሱዳንሹ ሳራንጊ ለአጃንስ ፍራንስ ፕሬስ ተናግረዋል። አደጋው የተከሰተው አርብ ምሽት ከኮልካታ በስተደቡብ 220 ኪሎ ሜትር ርቀት ላይ ሲሆን ህንድ ዛሬ ብሔራዊ የሐዘን ቀን አውጃለች። አልሸባብ መሆናቸው የተጠረጠሩ ታጣቂዎች ትላንት አርብ በኬንያ ሰሜን ምስራቅ በማንዴራና ዋጅራ አውራጃዎች ጥቃት ከፍተው ሁለት የፖሊስ መኮንኖችን መግደላቸውና አምስት ማቁሰላቸውን የኬንያ ባለስልጣናት ተናገሩ። የመጀመሪያው ጥቃት የተፈጸመው ታጣቂዎች በማንዴራ ካውንቲ ራቅ ባለ መንደር መደበኛ ጥበቃ ላይ የነበሩ የፖሊስ መኮንኖችን ጭነው በነበረ አንድ ላንድ ክሩዘር ላይ በተጣለ ቦምብ ሲሆን በዚህ ጥቃት አንድ የፖሊስ መኮንን ሞት ሌሎች 3 ቆስለዋል። ሁለተኛው ጥቃት ደግሞ በዋጅር ግዛት አጎራሌ መንደር ውስጥ በቅኝት ላይ በነበሩ ፖሊሶች ላይ ታጣቂዎች ተሰነዘሩ ጥቃት ነው። በዚህም አንድ ፖሊስ ሲገደል 3ቱ ህይወታቸው አልፏል። የደህንነት ባለስልጣናት ለቪኦኤ አስል መስጠት ፈቃደኛ አልሆኑም። በመጨረሻም በደቡባዊ እስራኤል በግብጽ ድንበር አካባቢ በተከፈተ የተኩስ ልውውጥ 3 የእስራኤል ወታደሮችና አንድ የግብጽ መኮንን መገደላቸውን የአካባቢው ባለስልጣናት ተናግረዋል። በድንበሩ አካባቢ እንደ አይነት ነገር የተሰማው ግብጽና እስራኤል የሰላም ስምምነት ከተፈራረሙ ከረጅም ዓመታት በኋላ ነው። የሁለቱ ሀገራት የሚሊሻ ባለስልጣናት እንደተናገሩት በአካባቢዎቹ ላይ የተኩስ ልውውጥ የተደረገው በድንበሩ አካባቢ እጽ በማዘዋወር እንቅስቃሴ ላይ የነበሩ ህግ ወጦችን ለመያዝ በሚደረግ እንቅስቃሴ ውስጥ ነው ተብሏል። ከሶስቱ ሟች ወታደሮች ውስጥ አንዷ ሴት ናት። የወታደሮቹ መገደል የተረጋገጠው የመገናኛ ራዲዮ ናቸው ግንኙነት ከተቋረጠ ከአንድ ሰዓት በኋላ አስክሬናቸው ሲገኝ ነው። አድማጮች፣ ለዜና የተመደበው ጊዜ በዚህ አበቃ። ከቀሪ ቅዳሜ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ።
የዓለም ዜናዎቹን አድምጠን ተመለስን። ከዋሽንግተን ዲሲ የአሜሪካ ድምጽ የሚተላለፈው የቅዳሜ ግንቦት 26 ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። በ19 በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻነል 57 ዲግሪስ ዌስት ላይ በዌብሳይታችን ደግሞ amharic.voanews.com ላይ ታገኙናላችሁ። አሁን ወደ ቀዳሚው ቅንብር እንሻገራለን። ሳልሳይ ወያነ ትግራይ ፓርቲ በትግራይ ክልል የወጣው አዲስ የሲቪል ሰርቪስ መመሪያ የኩልነት መርህንና የሲቪል ሰርቪስ አዋጅን እንደሚጥስ አስታወቀ። መመሪያው በተግባር በክልሉ ውስጥ ችግር የሚያስከትል በመሆኑ እንደገና እንዲታይ የፓርቲው የህግና ስነ መንግስት ክፍል ኃላፊ አቶ ተስፋ ዓለም በርሀ ጠይቀዋል። የትግራይ ሲቪል ሰርቪስ ኮሚሽን በበኩሉ አዲሱ መመሪያ የሰራተኞችን የኩልነት መብት እንደማይጥስና ከሲቪል ሰርቪስ አዋጅ ጋርም እንደማይቃረን ገልጸዋል። የትግራይ ሲቪል ሰርቪስ ኮሚሽነር ወይዘሮ ሰብለ ካህሳይ ለአሜሪካ ድምጽ ሲናገሩ አዲሱ መመሪያ በጦርነቱ የተሳተፉ የመንግስት ሰራተኞችን ወደ ስራ ገበታቸው ለመመለስ ያለመ ነው ብለዋል። ገብረ ሚካኤል ገብረ መድህን ዝርዝሩን ይዟል።
የሳልሳይ ወያነ ትግራይ ፓርቲ የህግና ስነ መንግስት ክፍል ኃላፊ አቶ ተስፋ ዓለም በርሀ ለአሜሪካ ድምጽ በሰጡት ቃለ መጠይቅ የትግራይ ሲቪል ሰርቪስ ኮሚሽን በቅርቡ አዲስ መመሪያ ማውጣቱን ተናግረው፣ ሆኖም መመሪያው የእኩልነት መርህን የሚጥስና የሲቪል ሰርቪስ አዋጅን የሚቃረን ነው ብለውታል።
ከዚህ በፊት የነበሩ ሰዎች ወደ ስራቸው መመለስ ወደ ነበሩበት ችግር የለውም። ቤትም በትግራይ ሰራዊት የቆዩም ሊሆኑ ይችላሉ፣ ሌላ ቦታም ሊሆኑ ይችላሉ። መመለሳቸው ችግር አይፈጥርም። ሆኖም ግን አዲስም ሲቀጠር ክፍት ቦታ ላይ በቅደም ተከተል 5 የሆነ ደረጃ ነው ያወጡት። ከሲቪል ሰርቪስ አዋጅ ህገ መንግስቱ ውጭ የሆነ አዲስ የሆኑ አዳዲስ መለኪያዎች ነው መመዘኛዎች ነው ያመጡት። ሰራዊት የነበረ ደጀን የነበረ በትግሉ ተሳትፎ ምናምን በሚል ማለት ነው የነበራቸው ሰዎች ቅድሚያ፣ ሁለተኛ፣ ሶስተኛ፣ አራተኛ እየተባለ ማለት ነው። ስለዚህ ይሄ ከህገ መንግስቱና ከሲቪል ሰርቪስ አዋጁ ውጭ ነው፣ የእኩልነት መርህ ይጥሳል እያልን ነው። የሲቪል ሰርቪስ አዋጁ የትግራይ ሲቪል ሰርቪስ አዋጅም ለፌዴራል ሊሆን ይችላል የሚሉት ምንድን ነው? በስራ ልምድ አንድ ሰው ሲቀጠር በስራ ልምድ፣ በትምህርት ዝግጅት፣ እነዚህ በብቃት ላይ የተመረኮዘ ውድድር ማለት ነው። ውድድር ተደርጎ ነው መቀጠር ያለበት።
ስለ አዲሱ መመሪያ አስተያየት የሰጡት የትግራይ ሲቪል ሰርቪስ ኮሚሽነር ወይዘሮ ሰብለ ካሳይ በበኩላቸው በትግራይ ክልል ጦርነቱ ከመጀመሩ በፊት 131,000 የመንግስት ሰራተኞች እንደነበሩ አውስተው ይህን መመሪያ ማውጣት ያስፈልገበት ምክንያት እነዚህን ሰራተኞች ወደ ስራ ገበታቸው ለመመለስ እንደሆነ ገልጸዋል።
ይህን ሰራተኛ ወደ ስራ ገበታው ለመመለስ ምን ማድረግ እንዳለብን ጥናት አድርገናል። በዚህ ላይ የሚነሱ ከሚችሉት ነገሮች አንዱ የሰው ኃይል አስተዳደር ጉዳይ ነው። ሰራተኛው ወደ ስራው ሲመለስ የሚያነሳው ጥያቄ ይኖራል። ለምሳሌ የደሞዝ ጉዳይ አንዱ ነው። የትግራይ ሰራዊት አባል ሆኖ በጦርነቱ የተሳተፈ ሰው የተለያዩ ችግሮች ሊገጥሙት ይችላል። በሞት መለየትም አለ፣ የአካል መግደልም አለ። ከሌሎቹ ክልሎች ጋርም በዚህ ዘርፍ ተወዳዳሪ መሆን ካለብን ሊጠየቁ የሚገባቸው ጥያቄዎች ነበሩ። እነዚህ ጥያቄዎች ቀደም ሲል በነበሩ መደበኛ ህጎችና ደንቦች ሊመለሱ እንደማይችሉ ተገነዘብን። ስለዚህ ያ አሁን በየቦታው ተበትኖ የሚገኘው ሰራተኛ ወደ የስራ መደቡ እስኪመለስ ድረስ ይህንን ጊዜያዊ መመሪያ አውጥተናል።
ጊዜያዊ መመሪያ ከነዳሉ
የሲቪል ሰርቪስ ኮሚሽን እንዲህ አይነት መመሪያ የማውጣት ስልጣን እንዳለውም ይገልጻሉ ወይዘሮ ሰብለ።
ስለዚህ አካፍሊስ ከርን ስለተረከ ወጣት አይኮነትም መንግስት አዋቂ ረዮቲ
ይህ አዲስ መመሪያ ከሲቪል ሰርቪስ አዋጅ ውጪ አይደለም። አዲስ መመሪያ ማውጣት ለሲቪል ሰርቪስ ኮሚሽን በአዋጅ የተሰጠ ስልጣን ነው። በአዋጁ መሰረት የትግራይን አንድነት የሚያስጠብቅና ሁሉንም የሚያቀፍ መመሪያ ነው ያወጣ ነው። የትጥቅ ትግሉን ባለመቀላቀሉ ከሲቪል ሰርቪሱ መዋቅር ውጪ የሆነ አንድም ሰው የለንም። ወደ ስራው በአግባቡ እንዲመለስ አድርገናል። የመንግስት ስራ እንዲያከናውን ያስተማራ ነው ሰው በራሱ ተነሳሽነት ተጨማሪ ስራ በመስራቱ ሊበረታታና ሊሸለም እንደሚገባው አዋጁ ስለሚፈቅድ ነው መመሪያውን ያወጣ ነው። ሁላችንም በሙያችን የምናከናውነው የስራ መዘርዝር አለን። ከዚህ ውጪ ግን የሰጠሁትን ተጨማሪ ስራ ተቀብሎ የሚያከናውን ሰራተኛ ካለ ሊበረታታ ይገባዋል ነው እያልኩኝ ያለሁት። ይህን ሲያደርግም አይኑ የጠፋ አካል የጎደለ ሰው አለ። ይህም ሰው እንደ ማንኛውም ሰራተኛ ዝም ብለህ ወደ ስራ ተመለስ ልትለው አትችልም። ሊበረታታና ሊሸለም ይገባል። ይህ ደግሞ የትኛውንም መመሪያ የሚጻረር አይደለም።
አዳዲስ ክፍት የስራ ቦታዎች ግን በሀገር አቀፉ የሲቪል ሰርቪስ መመሪያ መሰረት በውድድር እንደሚያዙ ገልጿል።
አዲስ የሚወጣ ስራ የሚደረግን ውድድር በተመለከተ በግልጽ ተቀምጧል። ክፍት የስራ ቦታ ሲኖረን በሀገር አቀፍ መመሪያ የተቀመጠውን ዝቅተኛ መስፈርት ያሟላትን የምናወዳድረው። ዝቅተኛ መስፈርትን ማሟላት የግድ ነው። ዲግሪና የስራ ልምድ የሚጠይቅ ከሆነ ያ ያስፈልጋል። ግን ደግሞ በአሰራራችን ፍትሐዊነት የሚባል ነገር አለ። ለምሳሌ 5 ወይም 10 ክፍት ቦታ ቢኖር አመልካቾቻችን ደግሞ የተለያየ ባህሪ ነው ያላቸው። ከሌሎች ክልሎች ተፈናቅሎ የመጡ ነባር ሰራተኞች አሉ። ወጣት ስራ ፈላጊዎች አሉ። ልዩ ፍላጎት ያላቸው ሰዎች አሉ። አካል ጉዳተኞች አሉ። ሴቶች አሉ። እነዚህም ምንድነው የሚያደርጋቸው? ዝም ብለህ እንዳሻሽ ሆኖ ትላቸው። በውድድሩ እነዚህን ለማካተት ጥረት ማድረግ አለብን። ዝቅተኛው መስፈርት ካሟሉ በኋላ ፍትሃዊነት ታሳቢ ይደረጋል። ይህንን ያህል ለሴቶች፣ ይህንን ያህል ለአካል ጉዳተኞች፣ ይህንን ያህል ደግሞ ለተፈናቃዮች ይያልቅ በኮታ ካልሸነሸንከው ፍትሃዊ ነት አይረጋግጥም። ይህን ለማድረግ ደግሞ አዲስ አሰራር መተግበር ነበረበት።
የሳልሳይ ወያነ ትግራይ ፓርቲ የአመራር አባሉ አቶ ተስፋ አለም በርሀ ግን ይህ የሲቪል ሰርቪስ መመሪያ ከተተገበረ በክልሉ የተለያዩ ችግሮችን እንደሚያስከትል ነው የሚገልጹት።
በስራ ልምድ፣ በትምህርት ዝግጅት፣ በአጠቃላይ በብቃት መሆኑ ቀርቶ እንደዚህ አይነት መመዘኛዎች እየመጡ ወደ ሲቪል ሰርቪስ ወይም ደግሞ የመንግስት ስራ ሰው ከገባ ስራ ላይ ህዝብ ላይ አገልግሎት ላይ በጣም ከፍተኛ የሆነ ውድቀት ይፈጥራል። ከባድ ነው። በመላ ትግራይ በእንደዚህ አይነት ሁኔታ የሲቪል ሰርቪስን ከተሞላ አገልግሎት በጣም ይወድቃል። ተያይዞም ክልሉ ይወድቃል ማለት ነው። ስለሆነ አገልግሎት ካልተሰጠ ኢንቨስተር አይመጣም፣ አገልግሎት አይሰጥም። ብዙ ጫና በኢኮኖሚውም በዲሞክራሲውም በምናምኑ ጫና ያመጣል። አገልግሎት አሰጣጥ ላይ ከፍተኛ የሆነ ጉዳት ያደርሳል ነው።
ይህ የሲቪል ሰርቪስ መመሪያ በክልሉ በጎ ተጽዕኖ ይኖረዋል የሚሉት ወይዘሮ ሰብለ ካሳይ በበኩላቸው በበርካቶች ዘንድ ተቀባይነት ያገኘ ከመሆኑም በላይ በጦርነቱ ወቅት በመከላከል ስራ ላይ የተሳተፉ ሰዎች የሚገባቸውን ጥቅም እንዲያገኙ የሚያግዝ ነው ብለውታል።
አምነት አምግዳል ዘነበረት ማዚ ክልል
በጦርነት ላይ የነበረው ሰው መቼ ነው የሚመለሰው? አካል ጉዳተኛ ሆኖ የሚመለስ ከሆነ ምን አይነት ማበረታቻ ነው ልናደርግለት የምንችለው? እንዴት ልናነሳሳውስ እንችላለን? የሚሉት ነገሮች ማሰብ አለብን። ምክንያቱም ይህ ሰው የመንግስትን ጥሪ ተከትሎ የዘመተና በቁርጠኝነት የሰራ የመንግስት ሰራተኛ ነው። በአሰራራችንም ያጠፋን ሰው የምንቀጣበት፣ ጥሩ የሰራውን ደግሞ የምንሸልምበት አሰራር አለ። ስለዚህም የትም ሄዳችሁ ስሩ ተብለው የሰሩ ሰዎችን እናበረታታለን፣ ለስራቸውም ዋጋ እንሰጣለን፣ ለወደፊትም እንዲሁ እናደርጋለን። በዚህ መሰረት ይህ ሰው ወደ ስራ ገበታው ሲመለስ ቢያንስ እዛው የቆዩት የስራ ባልደረቦቹ ያገኙትን ጥቅም ማግኘት አለበት። ደሞዝ የሚያገኙ ከሆነ ደሞዝ ያገኛል፣ እድገት የሚያገኙ ከሆነም እድገት ያገኛል። ከዚህ ባለፈ ግን ከሌላው የተለየ ትንሽ ማበረታቻ ይደረግለታል። ልናመሰግነው ይገባናል። ይህንን ለማድረግ የሚያስችለን ማዕቀፍ ደግሞ ያስፈልገናል።
አቶ ተስፋ አለም በርሀ ደግሞ በጦርነቱ የተሳተፉ ሰዎች ተገቢውን ጥቅም ማግኘት እንዳለባቸው ተስማምተው፣ ነገር ግን ለዚህ ዓላማ ተብሎ ራሱን የቻለ አሰራር መዘርጋት እንዳለበት ያምናሉ።
እኛ ሰራዊት የነበረ አይጠቀም አላለም፣ ግን በራሱ የሆነ መንገድ በሌላ ልዩ በሆነ መንገድ መጠቀም አለበት። አዋጅ ወጥቶለ የተለያዩ ማጥሞች ሊሰጠው ይገባል። ከውጭ ሀገሮች የሚሰጥ ማለት ሰራዊቱ ትጥቁን ሲፈታ የሚሰጥ የሆነ እርዳታ አለ ወይም ደግሞ የሚመለሱበት የሚቋቋሙበት የሚሰጡት እርዳታ አለ። እሱን መስጠት፣ ቤት መስጠት፣ ትምህርት ማገዝ፣ የተለያዩ ጥቅማጥቅሞች መስጠት ይገባል። እኛም እናምንበታለን። ነገር ግን በእንደዚህ አይነት ሰፊውን ህዝብ አገልግሎት ላይ ችግር በሚፈጥር ሁኔታ ግን መሆን የለበትም። በሲቪል ሰርቪሱ ላይ በመንግስት አውንትን ላይ ሳይሆን በልዩ በራሱ የሆነ አዋጅ መጠቀም አለባቸው ነው የኛ ስጋታችን። ይሄ ነው።
የትግራይ ሲቪል ሰርቪስ ኮሚሽን ይህን መመሪያ የማይቀይረው ከሆነ ፓርቲያቸው ጉዳዩን ወደሚመለከታቸው አካላት እንደሚወስደውም አቶ ተስፋ አለም ተናግረዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ገብረ ሚካኤልን ለዘገባው እናመሰግናለን። ፋሽንን ከተፈጥሮ ጋር አሰናስላ ከምታሳምር ባለሙያ ጋር የተደረገ ጭውውት ቀጥሎን ጋብዛችኋለን። በዩናይትድ ስቴትስ ሀገራዊ የእጅ ስራ ጥበቦችን መሰረት በማድረግ ልዩ ልዩ አልባሳትንና ጌጣጌጦችን ለገበያ ከሚያቀርቡ ኢትዮጵያውያን መካከል አንዷ ተሻለች ታደሰ ኤጋ ነች። ተሻለች በተለይ እንሰትንና ቃጫን ከመሳሰሉ ተፈጥሯዊ ግብአቶች በመታዘጋጃቸው ምርቶቿ የተለያዩ እቁናዎችንና ሽልማቶችን ለማግኘት በቅታለች። ሀብታሙ ስዩም ከተሻለች ጋር አጭር ቆይታ አድርጓል።
ተሻለች ታደሰ ኤጋ መኖሪያዋን በዩናይትድ ስቴትስ ያደረገች የአልባሳት ንድፍ ባለሙያ ናት። ተፈጥሯዊ ጥሬ እቃዎችን በመጠቀም ባህላዊ አልባሳትና ጌጣጌጦችን በማዘጋጀት ረገድ ትኩረትን ያገኘችው ተሻለች ለአልባሳት ንድፍ ጥበብ ፍቅር ያደረባት ገና በለጋ እድሜዋ እንደነበረ ትናገራለች።
ፋሽኑን ስራ የጀመርኩት አባቴ ጫማ ሰሪ ነበረ። ከልጅነት ጀምሮ ነው እሱ ጫማ አዲስ ጫማ ማሮጌ ጫማ ይሰራልና እኔ መጀመሪያ ከሱ ጋር የሄድኩበት ሱቅ ፒያሳ ነበረ። የኔ እህትና ወንድሞችም ታላላቆችም ከሱ ጋር ሙያ ተምረናል። ሁላችንም እነሱ ሄዱበት መሻለኪያ አካባቢ ነበረ ሱቁ። በአስር አመቴ ነው ከሱ ጋር ስራ የጀመርኩት። መርካቶ ቃም ሲገዛ ማየት ጀመርኩ። ይዞኝ ይሄዳል አያለው። በማየት ነው ወደ ሙያ የገባሁት። ከትምህርት ሰዓት ውጪ ብዙ ጊዜ አብሮ ሄዳለሁኝ እና ያም ይመስለኛል ሲሰራ ያዋለው። እጆቼን ማፍታታት የጀመርኩት በዛ ሰዓት ነው ብዬ ነው የማስበው።
አብዛኞቹ የተሻለች የእደ ጥበብ ውጤቶች ከከባቢ ሁኔታ ጋር በሚስማሙ ጥሬ እቃዎች ላይ የተመሰረቱ ናቸው። ከእንሰትና ቃጫ ውጤቶች የምትሰራቸውን ምርቶች ለአብነት መጥቀስ ይቻላል። እነዚህን ጥሬ እቃዎች ለመጠቀም ምን እንዳነሳሳት ታውሳለች?
አሁን ቆጮ፣ አምቾ፣ ቡርሳሜ፣ ጩካሜ፣ ብራፍራት የሚባሉ ምግቦች አሉና እነሱ በሙሉ ከእንሰትኛ ቤት ውስጥ ይሰሩ ነበረ። ኮልፌ ነበር ቤታችን አዲስ አበባ። ከዛ የሚወጣውን ቃጫ እናቴ ለብዙ ነገሮች ትጠቀምበታለች። ቤት ውስጥ የቤት ነገር ትሰራበታለች፣ የተለያዩ ጌጣጌጦች እና ደግሞ ቃጫውን ቅቤ ለማጥለል የምትጠቀምበት ነበር እና እሱ ነገር እነዛ የሚተራረፉት ነገሮች እንድፈጥር ምክንያት ሆኖኛል። ሌላው ደግሞ ያው ባገኘሁት ጨርቅ ምንም አባቴ ጋር ስለምውል ማስቲሽ ምናምን ሳይ እየሰፋፋው ብዙ ነገሮች ሰራ ነበር እና ያ ያገዘኝ ይመስለኛል። ማንኛውንም ነገር የሆነ ነገር ክሬት አድርጌ መለወጥ ጀመርኩና እሱ ነው ወደዚህ ሙያ በለጠ እንደገባ ያረገኝ።
ተሻለች ለይት ያሉ ንድፎቿንና ምርቶቿን በተለያዩ መድረኮች ለይት አቀርባለች። በስራዎቿም እውቅናና ሽልማትም ተበርክቶላታል።
በሙያው ያለውኝ ያው ኢትዮጵያም ያለው ብዙ ቦታዎች ሳተፋለሁ። የተለያዩ ኢቨንቶች ሲኖሩ ለፕሮግራሞቹ እንደሚሆን ያደረኩ እየሰራው ፕሮዳክቶች እንደዳለው ቦርሳዎች ሰራለው፣ ጆሮ ጌጦች በእንሰቱ፣ የስኪልቶ ማስቀመጫ፣ የቤት ማስጌጫዎች ሰራለው፣ እንዲሁም በሽመና ጨርቆች ደግሞ አልባሳት ሰራለውና ኢትዮጵያም ያለው ብዙ ቦታዎች ተሳትፌያለሁ። የተለያዩ ፋሽን ቦታዎችና እዚህ ሀገርም ከመጣው አሜሪካ የነበርኩት ቴክሳስ ነው ሂውስተን። በ2019 ፋሽን ሾው ዳውን ሂውስተን ትልቅ ኮምፒቲሽን ነበረ። ከ12 ዲዛይነሮች አንደኛ ነው የወጣሁት። ያኔ በ2019 መጥቼ በሁለት አመቴ ማለት ነው ትልቅ ሾው ነበረ። ለኔ ትልቅ ጎል ነው ብዬ ነው ማስበው። ምክንያቱም በተለይ በእንሰቱ በመስራቴ እዚህ ደርሳል ያላልኩባቸው መንገዶች ነበሩ። አንደኛ ተቀባይነት ከማግኘት አንጻሩ፣ ሁለተኛ ደግሞ እንሰቱ ሲመጣ ፕሮሰስ እሱን ቫልዩ ይዤ ስለመጣሁኝ አቺቭ አድርጌበታለሁ ብዬ ማስበው። ያንን ነገር አክሴፕታንስ ማግኘቱ የተሳካበት ዋናው ምክንያት የታሪኩን ጽፌያለሁ። የመጣሁበትን ታሪክ እናቴ እንሰት እየፋቀች እንሰት ከሚሽቁ ሴቶች ጋር እንደሱ ሰርታ ስላደግኩ እሱን ነው ያቀረብኩት ከነ ታሪኩ። ከዛ ደግሞ እንዴትን ፕሮሰስ እንደሚደረግ፣ ከዛ ደግሞ ምግቡንም በልቼ በተሰራው ጅባ ላይ ተኝቼ በሱ በተጠፈጠፈው ቆጮ በልቼ ሙሉ ታሪክ ጽፌ ነው። የሱን ታሪክ ደግሞ ለፋሽን ከለርም ማቴሪያሉንም ተጠቅሜ ነው ፕሬዘንት ያደረኩትና ትልቁ እንዳሸንፍ ያደረገኝ ነገር ታሪክ ነው። የመጣውበትን ታሪክ ማክበር፣ የጫማ ሰሪና የእንሰት ፋቂ ልጅ ነኝ እኔና የነሱን ዋጋ አክብሬ ነው ፕሬዘንት ያደረኩት። በዛ ነው ትልቅ ሽልማት ያገኘሁት። መጀመሪያ ሂውስተን 2019 ፋሽን ሾው ዳውን ሂውስተን፣ እዚህ ደግሞ ከመጣው በኋላ ሜሪላንድ ከዋናው ከተማ ከሜሪላንድ ትልቅ ሰርተፍኬት ሰጥተኛል። በኮቪድ ሰዓት ማስክ እየሰራሁኝ ለኮሚኒቲው አከፋፍል ነበረ። ቨርቹዋል ፋሽን ሾው ተዘጋጅቶ ደግሞ በሰዎች ሁሉ በየቤታቸው እያዩ የሰራቸው ፕሮዳክቶች ተጫርተው ወደ $5,000 አካባቢ ለኮሚኒቲው ገብቷል። እዚህ ሀገር ላሉ በኮቪድ ምክንያት ኢኮኖሚያቸው ለተቃወሱ ማለት ነው።
የፋሽኑ ዓለም ከፍተኛ ፉክክር ያለበት ዘርፍ ነው። በዚህ ዘርፍ ውስጥ ወጣቶች ውጤታማ ይሆኑ ዘንድ ማድረግ ስለሚገባቸው ጉዳዮች ተሻለች ቀጣዩን ሐሳብ አጋርታናለች።
ወጣቱ ማለት እኛ ብዙ ሀብት አለን ብዬ ነው ማስበው። ያለንን አካባቢያችንን ማየት አለብን። እነዛን ደግሞ ፕሮዳክቶች መጠቀም መቻል፣ ክሬቲቪቲያችንን ዋጋ መስጠት። ምክንያቱም አሁን በፋሽኑም ብዙ ዩኒቨርሲቲዎች ተከፍተዋል። እኔ ባህር ዳርም ዩኒቨርሲቲ ሲጀምር የመጀመሪያው የፋሽን ተመራቂዎች ሲመረቁ እዛ ላይ ፕሬዘንት አድርጌያለሁ። ወልቂጤ ዩኒቨርሲቲም እንደዛው። አሁን አዋሳም ብዙ ቦታዎች የተከፈቱ ነውና የፋሽን ኢንዱስትሪ እየሰፋ ነው እንደ አንድ የትምህርት መስክ ማለት ነውና ወጣቱ በጣም ከሀገር ውስጥም ባሉ ፕሮዳክቶችም ይሁን በሌሎች ክሬቲቪቲውን ተጠቅሞ ወደ ተሻለ ነገር ማምጣት ይችላል ብዬ አስባለሁ። እኔ በዛ ነገር ውስጥ ላርፌ ስላረኩት አሁን ደግሞ የበለጠን በቴክኖሎጂ ስለሚታገዝ የተሻለ መስራት ይችላል ብዬ ነው ማስበው። እኔም ለራሴ ወደፊትም ብዙ ማካፍላቸው ነገሮች አለ ብዬ አስባለሁ። ከአለ ዩኒቨርሲቲ ጋርም አሁን እየሰራሁ ነው ብዙ ነገር ጥሩ ይሆናል ብዬ ነው ማስበው። ወጣቱ አቅም አለው፣ ፍላጎት አለው። የያዙትን ነገር ተስፋ ሳይቆርጡ ወደፊት ቢሄዱ ጥሩ ነው ብዬ አስባለሁ።
የአልባሳት ንድፍ ባለሙያ ተሻለች ታደሰ በአሁኑ ሰዓት ስራዎቿን በተለያዩ የዩናይትድ ስቴትስ ከተሞች በሚቀርቡ የትውልደ ኢትዮጵያን ዝግጅቶች ላይ ታስተዋውቃለች። የመጪ ዘመን ህልሟ ስራዎቿ በታላላቅ ዓለም አቀፍ የፋሽን መድረኮችና መደብሮች ሲቀርቡ ማየት፣ እንዲሁም እንሰትን ወደ ተለያዩ ጥቅሞች ለመዋል በሚደረገው ጥረት ውስጥ የእናቶችን ድካም በሚያቀሉ ስራዎች ውስጥ መሳተፍ እንደሆነ ነግራናለች።
ሀብታሙንና እንግዳውን እናመሰግናለን። በመቀጠል ደግሞ ቆይታ ከአብነት የጎዳና ፎቶግራፍ መስራች ጋር አብነት የጎዳና ፎቶግራፍ በየጊዜው የሚለዋወጡትን የአዲስ አበባንና የልዩ ልዩ ከተሞችን የዕለት ተዕለት ውሎች የሚያሳይና የሚሰንድ የፎቶግራፍ ገጽ ነው። በአሁኑ ወቅት ከፎቶግራፍ ባለሙያዋ ከሲህነ ተዋበ ጋር በጀርመን ስራዎቹን ለእይታ እያቀረበ ነው። አብነት ከጎዳና ላይ ፎቶግራፎች በተጨማሪ ልዩ ልዩ የማስታወቂያ የጉዞ እንዲሁም ለሞዴሎች ራስን መግለጫነት የሚያገለግሉ ፎቶግራፎችንም ያነሳል። አብነት ተሾመ በስራዎቹ ዙሪያ ከኤደን ገረመው ጋር ቆይታ አድርጓል።
አብነት ለዚህ ቃለ መጠይቅ ፈቃደኛ ስለሆንክልኝ አብዝቼ አመሰግናለሁ። እስቲ ሙሉ ስምህን እና ያለህበትን ሙያ አስተዋውቀልኝ።
እሺ፣ እኔም ለተጋበዝኩ አመሰግናለሁ። አብነት ተሾመ እባላለሁ። ፎቶግራፈር ነኝ። በአብዛኛው የምሰራው የጎዳና ፎቶግራፊ ነው። እንዲሁም ደግሞ የተለያዩ በተለምዶ ዶክመንተሪ ተብሎ የሚጠራውን የተለያዩ ለማስታወቂያ የሚሆኑ ፎቶግራፎችን አነሳለሁ።
ስራዎችህ እንግዲህ አብዛኞቹ የጎዳና ላይ ፎቶግራፎችን መሰነድ ናቸው እና እንዴት ይህንኛውን የፎቶግራፍ ዘርፍ ለይተህ መረጥክ?
ይህንን የመረጥኩት እንደ አጋጣሚ ነው። ልክ ፎቶግራፍ ማንሳት ትጀምርበት ስልኬ ከሁሉም የፎቶ አይነቶች ይሄ ቀለለኝ። ያለምንም ዝግጅትና ምንም ነገር ሳላደርግ እንዲሁ ወጥቼ ማንፋት የሚችለው ስለነበረ ነው ወደ መጀመሪያ ላይ። ከዛ በኋላ ግን ያንሰው በኤርፒን ቁጥር መንገድ ላይ ያለው የተለያዩ ታሪኮች አሉ፣ መነገር የሚችሉ የእያንዳንዱ ሰው አኗኗር፣ ከተማችን ውስጥ ያለው የሚያምረውም የማያምረውም ነገር አርቲስቲክ በሆነ ይታይ የሚያምር ስለሆነ ወደ ጎዳና ፎቶግራፉ በደንብ ተሳጉ። ከዛ በኋላ እያልኩኝ ደግሞ ያው ወደ ሌላ የፎቶግራፍ
ምናልባት እንግዲህ አንተ በብዛት ያለው የምትሰራው አዲስ አበባ ላይ ይመስለኛል እና አዲስ አበባ ደግሞ በአመታት እለት እለት በየወሩ እየተቀየረች ያለች እያደገች ያለች ከተማ ናት እና ከዛ አንጻር እስቲ ለስንት አመት ያህል ፎቶ አነሳ? ሌሎች ከተሞችም ካሉ አያይዘልት ነገር እንችላለን።
ፎቶግራፍ ማንሳት ከጀመርኩኝ ያው አሁን 10 አመትን አለፍኩኝ። ሁሉ ጊዜ የጎዳና ፎቶግራፍ አንሳለሁኝ። ከዛም በተጨማሪ ግን የተለያዩ የኢትዮጵያ አካባቢዎች ለራሴ ሚዲያ ትራቭል ለማድረግ እንዲሁም ደግሞ ለስራ እየወጣሁኝ እየጎበኛ ፎቶዎችን ማንስቻለሁ እና ያው እንደ እድል ሆኖ ሙሉ በተለያዩ ስራዎች ኢትዮጵያ ውስጥ ሁሉም ቦታ እያንዳንዱ ወረዳ ውስጥ የማየት እድሉ ገጥሞኛል። ሁሉም ቦታ አንስቻለሁ። በተለይ ግን ደግሞ አዲስ አበባን በቃ በደንብ አንስቻለሁ።
ትንሽ ወደው ቀጥታ ወደ ስራ ሆኖ ተንደርድሬ የመጣሁ። እስቲ እንዴት ነው የፎቶግራፍ አጀማመር አስተዳደግ? ትንሽ ነገር በለኝ ስለማንነት።
ወልጄ ያደኩት ታፈንት አካባቢ ነው አዲስ አበባ እና ወደ ፎቶግራፍ ደግሞ የገባሁት ከአንድ ጓደኛዬ ጋር እንደዚሁ አሪፍ ስልክ አገኘን እና ካሜራው በቃ ለየት ያለ ነው። ከዛ ቀደም ከያዝናቸው ስልኮች አሁን ኖርማል ነገር ነው ፖርትሬት ምንድን የምንለው የተለያየ ስልክ ላይ ተጋበሱ። በጣም ተገርመን ወደ ማንሳት ጀመርን። ከዛም በፊት ግን እንዲሁ ቤት ውስጥ በዲጂታል ካሜራዎች ምናምን አነሳ ነበረ። ከዛ በኋላ የጎዳና ላይ ፎቶግራፍ የሚባለውን ነገር ካወቅን በኋላ ኢንስታግራም ላይ እናነሳቸውን ፎቶ ሼር ማድረግ ጀመርን። በሱ የተለያዩ ሌላ ፎቶግራፈሮችን መተዋወቅ ቻልን እና የሆነ የፎቶግራፈሮች ኮሚኒቲ ነገር ተፈጠረ። ከሱ በኋላ ዴፌ የሚባል ፎቶግራፈር ደግሞ የሚያቋቋመችው ድርጅት አለ እና እነሱ ፎቶክ የሚባሉ ፕሮግራም ነበረ። በየወሩ አንድ ላይ ሆነን ከተማውን እየጎበኘን እና በእሱ የመማር እድል የተለያዩ ፎቶግራፎች የማወቅ እድል አገኘሁኝ። እሱ ቀጥሎ ያው በጣም ኢንተረስቲ እንደሆነ አወቅኩኝ። ልክ ፍላጎቴ እንደሆነ ካወቅኩኝ በኋላ በደንብ ጊዜ መስጠት ጀመርኩኝ ለፎቶግራፍ እንጂ ሰዎችን ማገዝ የተለያዩ ትንሽ ስራዎች ምናምን ሲኖራቸው እየሄድኩኝ አግዝ ነበረ። ከዛ በኋላ ዩኒቨርሲቲ ገብቼ አንድ አመት ከተማርኩ በኋላ በቃ መቀጠል ስላልፈለግኩኝ እና ሰልኛ ያለ እዛ ላይ ስላልነበረ እሱን አቋርጬ ለአንድ አመት ብሉ ናይል ፊልም ቴሌቪዥን አካዳሚ የሚባል ትምህርት ቤት ኢንቴንሲቭ የሚባል ኮርስ አላቸው። የሶስቱ አመቱን ትምህርት ጨምቀው በአንድ አመት ውስጥ ያስተምራሉ። ጠዋት እሱን ለአንድ አመት ተማርኩኝ። ከሱ በኋላ ሙሉ ጊዜ ሰጥቼ አሁን ፎቶግራፍ እየሰራሁ እገኛለሁ።
ብዙ ጊዜ ሰርግ መስራት ወይም ደግሞ ሰዎችን ሞዴሎችን ፎቶ ማንሳት ነው እና አንተ ጎዳና ነው የምታነሳው የዞርክ ኑሮን ለመምራት እንዴት ተቻለ? መጀመሪያ ላይ ተግዳሮት አልነበረውም?
እንኳን በፊት አሁንም ይከብዳል። አሁን ግን ያው ትክክለኛ እኔም እርግጠኛ መሆን ፈልግ የነበረው ለዚህ ነገር ፍቅሮ አለኝ ነበረ። ግን ያልከበደኝ ለምንድን ነው? አንደኛ ነገር ያው እኛ ኢቨንት ፎቶግራፍ የጀመርንበት ጊዜ በኢንስታግራም ገና የጀመረበት እና በቃ ይሄ በጣም ሙቀት ላይ የነበረበት ጊዜ ስለነበረ እሱ ጥሩ እድል ሰጥቶናል። የተለያዩ በምናነሳቸው የጎዳና ፎቶዎች አንደኛ ነገር ከሌላ ውጭ ሀገር ካሉ ትልቅ ፎቶግራፎች ጋር የመተዋወቅ እድል አገኘን። በጣም ትልልቅ የሚባሉ የጎዳና ላይ ፎቶግራፍ ፔጆች ላይ የኛ ፎቶ ፊቸር ይደረግ ነበረ። የተለያዩ አርቲክሎች ላይ ምናምን እንገባ ነበር እና አሁን አፍሪካ ውስጥ ካለው የጎዳና ላይ ፎቶግራፍ ያለውን ፊልም ካየሹ ኢትዮጵያ ውስጥ ያለው አዲስ አበባ ላይ ያለው በጣም ከሁሉም ልቆ ከላይ ያለ ነው። የጎዳና ላይ ፎቶን በሚያዩበት ጊዜ ለሌላ አይነት ስራዎች ይጠሩናል። ሌላ ስራዎች ነበር ነው እነሱ ውጭ የሆነው እኛ ከዚህ ማነሻት እንችላቸውን እሱን እየሰራው ባላንስ ለማድረግ እሞክራለሁ። የሚከብደውን ፓርት በእርግጥ ይከብዳል፣ ቀላል አይደለም። ከእሱ ደግሞ በተጨማሪ የተለያዩ ፎቶዎችን እያተምን እንሸጣለን። በተለያዩ በሆቴሎች ሰዎች ለመኖሪያ ቤታቸው፣ ለመስሪያ ቤት ቦታቸው ለመስተቀል የሚሆኑ ፎቶዎችን እንሸጣለን።
የፎቶ መሸጥ ነገር ካነሳን ዌብሳይት ላይ ያሉትን ዋጋዎች አይቻቸው ነበርና አብዛኞቹ $100 እና $200 ወይም ዩሮ በላይ ናቸው ዋጋቸውና እንዴት ነው ይሄ ለውጭ ገበያ የታሰበ ነው ወይስ በዚህ ደረጃ ከፍሎ የሚገዛ ሰው አለ ማለት ነው?
ዌብሳይት ላይ የተመለከተው አሁን በዚህ ሰዓት እያሳየን ነው ያለ ኤግዚቢሽን ነው። የኔና የፎቶግራፈር ስቲንካል ፎቶዎች ናቸው። ኢትዮጵያ ኢንፎከስ የሚል ኤግዚቢሽን ነው። ጀርመን ነው እየተካሄደ ያለው እና እነዚህ እዛ ላይ ያሉት አርት ኦፍ ቡና የሚባሉ ጋለሪ ነው የሚታዩ ፎቶዎች ናቸው። ፕሪንት የተደረጉበትም እጅግ በጣም አሁን አለ በሚባለው በጣም ለብዙ አመታት የሚቆይ ነው። ከመቶ አመት በላይ ምናምን የሚቆይ የሆነ ስፔሻል የሚባል የወረቀት አይነት ነው አንደኛ። ሁለተኛ ደግሞ እዛ ጋለሪ ሌብል የሚሸጡ ፎቶዎች ሲሆኑና በእንደዛ ደረጃ ሲሆን ዋጋው ከፍ ይላል ወደ ውጭ ይላል እና በጣም ብዙ ሲገዛ ሰው አለ። እንደውም እኛ ይሄ በዋጋ አንጻር ግስልታዊ እንጂ በጣም በ5000 የሚሸጡ ፎቶግራፈሮች አሉ። ከዛ ግን ከጠየቅሽኝ አይቀር እዛ ዌብሳይት ላይ ፕሪንት ፐርቼዝ የሚል አንድ ሴክሽን አለ እና የሚሸጣቸዋሉ እና ሁሉም ሰው እንዳቅሙ እና እንደሚፈልግ ሲገዛ ከ10,000 ከ25,000 እና ደግሞ ያው ፎቶዎቹ ሲሸጡ ሊሚቴድ ይባላል እና አንድ ፎቶ 100 ጊዜ 200 ጊዜ ምናምን አይሸጥም። ከጎዳና ፎቶግራፊ በተጨማሪ ያው መጎብ የተለያዩ ቦታዎችን ጉብኝት ያስደስተኛል እና ለዛ አጋጣሚ ደግሞ ፎቶዎችን አነሳለን። እንዲሁም ደግሞ የተለያዩ ለማስታወቂያዎች የሚሆኑ እንደዚህ የመኪና ማስታወቂያዎች፣ የተለያዩ የሞዴሎች ፖርትፎሊዮ የሚሉት አለ፣ ደግሞ ኤቨንቶችን ምናምን እነሱን እንደ ስራ ሆኖ ግን ደረጃውን በጠበቀ መልኩና እጅግ በጣም ጥሩ በሆነ መልኩ ከተለመደ ወጣ ባለ እነሱን ይሰራሉ።
በዚህ ስራ ውስጥ እንግዲህ እንደ ተግዳሮት የምታነሳቸው ነገሮች ምንድን ናቸው?
ይህ ሰው እንደ ተግዳሮት የሚነሳው ተግዳሮትም ነው ግን እንደ እድልም ነበርበት። ያው ማህበረሰባችን ገና ፎቶግራፍ የሚባለውን ነገር ብዙ ሰው ፎቶግራፍ ካልሽ የሰርግ ፎቶ ወይ ደግሞ ስቱዲዮ ሄዶ ፎቶ መነሳት የሚሆነ ቀለል አድርጎ ነው የሚያስበው እና እንደ ሙያም ስታዩ በአጠቃላይ ያው ሀገራችን ውስጥ እንዲህ ሙያ የሆኑ ነገሮች አይከበሩም። እሱ አስተሳሰብ ልክ ስራው የሚሰራበት ነገር ላይ ብዙ ተግዳሮትን ይፈጥራል። ከተለያዩ ሰዎች ጋር ያለመግባባት ወይ ይሄ ክፍያ የማቆየት ወይም ደግሞ አሁን ጥሩ ነገር እንዲሰራላቸው ይፈልጉና ግን ይሄ አንቺ የምትጠይቂውን ነገር ያለማድረግ ነገሮች አሉ። ህይወት እሱ ያው ትልቅ ተግዳሮት ነው።
እሺ፣ በቀጣይስ የምታስባቸው ነገሮች ምንድን ናቸው? ወይም ደግሞ ወደፊት ቢሆን እዚህ ደረጃ ላይ ነው የምደርሰው የምትለው ነገር ምንድን ነው?
አሁን እየሰሯቸው ዲጄ ላይ ያሉ አንዳንድ ኤግዚቢሽኖች አሉ። የኢትዮጵያን ጥሩ ገጽታ የሚያሳይ አንድ ሪፌን ኢትዮጵያ የሚባል ፎቶ ኤግዚቢሽን አለኝ። ሞከርኩኝ ነው እዚህም ሀገር ለማሳየት የተለያዩ ሀገሮችን ለማሳየት እንዲሁም የፎቶግራፍ መጽሐፍ አንድ ላይ እሱን የመስራት ሀሳብ አለኝ። ሳምያችን ጊዜ ግድ ረዥም ጊዜ ደግሞ ሀገራችን ውስጥ ደግሞ የፎቶግራፍ ትምህርት ቤት የለም። በከፍተኛ ተቋም ደረጃ የአንድ ወር ስልጠና የተለያዩ ቦታዎች አለ፣ ግን በስነ ስርዓት ትምህርት ተብሎ የሚሰጥበት ቦታ የለም እና እኔና ጓደኞቼ እና ይሄን ሀሳብ ከሚደግፉ ሰዎች ጋር ሆኜ እንደዚህ
አይነት ነገር የማቋቋም ወይስ ነገር ላይ አጥቷቸው ለማድረግ አጥቷቸው። እሺ አብነት ከአሜሪካ ድምጽ ጋር ለነበረ ቆይታ እጅግ
ኤደን ገረመውንና እንግዳዋን እናመሰግናለን። የተከበራችሁ አድማጮች የቅዳሜ ምሽት ዝግጅታችንን አጋምሰናል። በየለቱ የምናቀርባቸውን ዝግጅቶች ለመከታተል የምትችሉባቸውን መስመሮችና በዝግጅቶቻችን ዙሪያ ጥያቄ፣ አስተያየት ወይም ጥቆማ ቢኖራችሁ የምትልኩበትን አድራሻ እዚህ ጋር እናስታውሳችሁ።
የአሜሪካ ድምጽ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮሳት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን amharic.voanews.com፣ በፌስቡክ @voaamharic፣ በትዊተር #voaamharic ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪው ስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምጽ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትስአፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምጽ ቀርጻችሁ አስቀምጡልን። horn@voanews.com ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምጽ VOA።
ውድ አድማጮች ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። በቀሪው ጊዜ ደግሞ እንግዱ ወልዴ ለመዝናኛችሁ በመረጣቸው ዜማዎች አብራችሁ ያመሻል። መልካም ጊዜ።
ጤናስጥልኝ እንደምናመሻችሁ። ዘወትር ቅዳሜ ምሽት ዘላ የምንልበት ሳምንታዊ የሙዚቃ ቀና አሁን ጀምሯል። ሙዚቃዎቹን መራጬ ወደ እናንተ የማደርሰው እና እስከ 4 ሰዓት አኖሪያችሁ የማመሸው እንግዲህ ወልዴ ነኝ።
Willis Conover speaking. This is the Voice of America Jazz Hour. The music of jazz parallels the freedom that we have in America, something that not every country has.
የሰማችሁት ለረጅም ዓመታት በተለይም የጃዝ ሙዚቃን ከአሜሪካ ድምጽ ለዓለም ሲያሰማ የነበረውን ዊሊስ ኮኖቨርን ነበር። በቀዝቃዛው ጦርነት ወቅት በተለይም ለምስራቅ አውሮፓ ታላቅ ባለውለታ ነበር ይባላል። በወቅቱ ሶቪየት ህብረት ተብላ በመተጠራውና በሌላውም የሶሻሊስት ዓለም ያሉ ሰዎች የተከለከለውን የአሜሪካ ሬዲዮ ተደብቀው በሚሰሙበት ወቅት ዊሊስ ኮኖቨር ምርጫቸው ነበር። ከእንደ አውሮፓን አቆጣጠር 1955 ህይወቱ እስካለፈበት 1996 በተለይም ጃዝ ሙዚቃን ለዓለም ያቀርብ የነበረው ዊሊስ ኮኖቨር በወቅቱ በሶሻሊስቱ ዓለም ወጣት ሙዚቀኞች የነበሩና አሁን አንቱ የተባሉ የጃዝ ሙዚቀኞች ታላቅ ባለውለታቸው እንደሆነ ይናገራሉ። በዋሽንግተን ዲሲ ያሉ የጃዝና ሌሎችም የሙዚቃ ሙያተኞች የዘረኝነትን አጥር ሰብረው በአንድ ላይ እንዲጫወቱ በማድረግ ትልቅ ሚና እንደነበረው ይነገርለታል።
This is the voice of America, Washington, D.C.
ዊሊስ ኮኖቨር ውሎ ከታላቅ የጃዝ ሰዎች ጋር ሲሆን የሰማችሁት ሉዊስ አርምስትሮንግ በአንድ ወቅት የቪኦኤን ጣቢያ ሲያስተዋውቅ የተቀረጸውን ነው። አርምስትሮንግን ካነሳን ታዲያ የዛሬ ምሽት የሙዚቃ ቀናን ለምን በሱ አንጀምርም?
Give me a kiss to build a dream on, and my imagination will thrive upon that kiss. Sweetheart, I ask no more than this, a kiss to build a dream on. Give me a kiss before you leave me, and my imagination will feed my hungry heart. Leave me one thing before we part. A kiss to build a dream on. When I'm alone with my fancies, I'll be with you, weaving romances, making believe they're true. Oh, give me your lips for just a moment, and my imagination will make that moment live. Give me what you alone can give, a kiss to build a dream on.
To build a dream on, ይላል አርምስትሮንግ። ብዙም ማብራሪያ የሚያስፈልገው ሙዚቃ አይደለም። በመከታተል ላይ የምትገኙት ከአሜሪካ ድምጽ የሚተላለፍላችሁን የሙዚቃ ቃናን ነው። ስካራ ሳተብሪያችሁን ማመሸው እንግዲህ ወልኝ መላዬ ነይ
መላ መላ መላዬ ነይ መላ መላ
ካሲኖ ጎጃም ባስቻሎ ፈጠነ ከጥቂት ሳምንታት በፊት ተለቀቀው ያስቻሎ ፈጠነ ካሲኖ ጎጃም በዋናው የዩቲዩብ ቻናል ብቻ ከ1.5 ሚሊዮን በላይ ጊዜ ታይቷል። ከአራት ወራት ቀደም ብሎ የወጣው እናቷ ጎንደር እስካሁን ከ7.3 ሚሊዮን በላይ ጊዜ የሙዚቃ ባለንብረቱ በሆነው የዩቲዩብ ቻናል ላይ ታይቷል።
አገራችን ጎጃም ሰውየምንታችን አባይ ሰውየምንታችን አባይ እንደመስተሮ ሰውየምንታችን
Damae, bachua, tera, lech, damae. አሻሎ ፈጠነ ካሲናው ጎጃም ብሎ ለቀቀውን ዜማ ነበር የሰማነው። የሙዚቃ ቀና ይከተላል። አስተናጋጃችሁ እንግዶ ወልደ ነኝ። በአስራአንድ አመቱ ሙዚቃ የጀመረው ዊስኬድ በናይጄሪያ ቁጥር አንድ ዘፋኝ እንደሆነ ይነገርለታል። በአፍሮቢት የሙዚቃ ስልት አድናቆትን ያተረፈው ዊስኬድ በአፍሪካ ቀዳሚ ከሆኑት ተጽዕኖ መፈጣሪ የሙዚቃ ባለሙያዎች አንዱ ነው። ለምሽቱ የመረጥኩላችሁ ኤሰንስ የተሰኘውን ስራው ነው። በመከታተል ላይ የምትገኙት ከአሜሪካ ድምጽ የሚተላለፍላችሁ የሙዚቃ ቃና ነው። እስከ 4 ሰዓት የማስተናግዳችሁ እንግዶል ነኝ።
የቢራቢሮ ዋናው መልእክቱ ወደፊት ተስፋ እንዳለን ከትንሽ ተነስቶ ማደግ እንደሚቻል ያለው መልእክት ነው። በጣም አመሰግናለሁ።
ቤቲ ጂ ነች ከቢራቢሮ ጋር። የቤቲ ጂን ቢራቢሮ የተሰኘውን ዜማ ነበር ያደመጥነው። የሙዚቃ ቃና ይቀጥላል።
Long, long time ago, I can still remember how that music used to make me smile. And I knew if I had my chance, I could make those...
American Pie በአገሬው የተለያዩ ትውልዶች ላለፉት 50 ዓመታት ተወደ የቆየ ዘፈን ነው። በዳን ማክሊን የተዘፈነው የዘፈን የወቅቱን የሙዚቃና የፖለቲካ ሁኔታ እንደሚያንጸባርቅ ይነገርለታል። ዳን ማክሊን ስለ ጻፈው ግጥም ትርጉም ብዙ አይናገርም።
I couldn't take one more step. I can't remember if I cried when I read about his widowed bride. Something touched me deep inside the day. The music died. Sing it with me. So bye. Love.
ዳን ማክሊን ከ50 ዓመታት በፊት እንደ አውሮፓን አቆጣጠር 1971 በእጁ የጻፈውን ግጥም ከ8 ዓመታት በፊት ለጨረታ አቅርቦ ስሙ ያልተጠቀሰ ገዢ 1.2 ሚሊዮን ዶላር ከፍሎ ወስዶታል። ዛሬው የሙዚቃ ቃና የመጨረሻው ምርጫዬ ይህ የጥላሁን ገሰሰ ቤት ነው መንገዱ ሲል ድንቅ ዜማ ነው። በዚህ ዜማ ነው የሚሰናበታችሁ አድማጮች። የሳምንት ሰው ይበለን። ሰላም። የፍቅር አዳራሽ ኗሪ ለታለ ወይ ወይ ጂሆን ፍራሽ ዙሪያ ትራለ ወይ ወይ ነው ወይ ሜዳ ቦታ ስርፋለ ወይ ማረፍ ያለ እንግዳ እያቄ ሲላት ፍንጃው ለነገሩ
አሜሪካ ድምጽ ራዲዮ ጣቢያ ከዋሽንግተን ዲሲ ሲተላለፍ የቆየው የቅዳሜ ምሽት የአማርኛ ፕሮግራም እዚህ ላይ አበቃ። ነገ እሁድ በመስተዋት ፕሮግራም እስከምንገናኝ ያስተናገድኳችሁ ቆንጂት ታዬ ነኝ። የፕሮግራሙ መሪ ጽዮን ግርማ፣ ፕሮግራሙን ያጠናበረችልን ብርሃን ኃይሉ ነች። አብራችሁን ስላመሻችሁ እናመሰግናለን። በሰላም ደሩ።